Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና ከጎኔ አብራኛለች።
ሰላም እንደምናመሻችሁ። ዛሬ የዓለም የመገናኛ ብዙሀን ነጻነት ቀን ነው። ላለፉት 16 ዓመታት የታሰረው የኡዝቤኪስታን ጋዜጠኛ የባለስልጣናት ፖሊሲዎችን በመተቸቷ ለእስር የተዳረገች ሱዳናዊት ዋና አዘጋጅ ሁለቱም የሚገኙበትን ስቃይና መከራ በዩናይትድ ስቴትስ እውቅና ሰጥቶታል።
በኢትዮጵያ የመንግስት ባለስልጣናት ሽብርተኛ ተብለው በእስር የሚገኙት እስክንድር ነጋና ውብሸት ታዬ፣ ከኤርትራ ደግሞ ላለፉት 14 ዓመታት በቁጥጥር ስር የቆየው ጋዜጠኛ ስዩም ጸሐዬ እናቀርባለን።
So Eritrea and Ethiopia top the list because they have the most journalists in prison out of all.
ከአፍሪካ አገሮች ሁሉ በግንባር ቀደምተኝነት ኤርትራና ኢትዮጵያ ስማቸው ሊጠቀስ የበቃበት ምክንያት ብዙ ጋዜጠኞችን በማሰራቸው ነው።
የጋዜጠኞች መብት ተሟጋች ቡድኑ CPJ ኮርቲኒ ራዴክ ናቸው። የተለያዩ የመብት ድርጅቶች ያስቀመጧቸውን ዘገባዎችና ትንተናዎችንም አካተናል። በኢትዮጵያ ያለውን የመገናኛ ብዙሃን ነጻነት ይዞታ አስመልክቶ ተጨማሪ ትንተና እንዲሰጡን የሂዩማን ራይትስ ዋና ፊሊክስ ሆርንን እና የፖለቲካ ደህንነት ተንታኙ ሃሌሉያ ሉሌን ይዘናል።
The Ethiopian government is using various techniques to limit the flow of information, on various restrictions on independent media.
የኢትዮጵያ መንግስት የብዙሃን መገናኛና ሲቪል ማህበራቱን ለማፈን ከፍተኛ ወጪ አውጥቶ የተለያዩ ስልቶችን ይጠቀማል።
በተደራጀ መልኩ ፕሬሱን እንቅስቃሴ፣ በተለይ ደግሞ ከመንግስት ባለቤትነት ውጭ ያሉ ሚዲያ ተቋማትን ስናይ በጣም በተራከሙበት ጊዜ ነው የምናየው።
የመገናኛ ብዙሃን ነጻነት ቀንን የተመለከተው የምሽቱ ዝግጅታችን የስቱዲዮ እንግዶችን ይዞ ከእናንተ ጋር ሲወያይ ያመሻል። አስተያየቶቻችሁን በፌስቡክ ላኩልን። @ቪኦኤ አምሃሪክ ላይ በቀጥታ የምትከታተሉን አስተያየቶቻችሁን እንወስዳለን። ኤርትራና ኢትዮጵያ ለምን የመገናኛ ብዙሃን ነጻነትን በመጣስና ጋዜጠኞችን በማዋከብ ስማቸው በተደጋጋሚ ይነሳል? አስተያየቶቻችሁን አድርሱን፣ ተሳተፉ፣ ሀሳባችሁን ስጡን።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ ዜናዎች። ጽዮን ግርማ ነኝ። የመገናኛ ብዙሃን ነጻነትን በሚመለከት የወጣ አዲስ ዘገባ ባለፈው ዓመት የመገናኛ ብዙሃን ነጻነት በ12 ዓመታት ውስጥ ባልታየ ሁኔታ ዝቅተኛ ደረጃ ላይ ደርሷል ይላል። ፍሪደም ሃውስ በያዝነው ዓመት ያወጣው የመገናኛ ብዙሃን ነጻነት ዘገባ የመገናኛ ብዙሃን ነጻነት ያሽቆለቆለው በፖለቲካ በወንጀልና በአሸባሪ ኃይሎች ምክንያት እንደሆነ ይገልጻል። ዛሬ ታስቦ የዋለው የዓለም የመገናኛ ብዙሃን ነጻነት ቀን መሰረታዊ የሆነ የሰው ልጅ መብት በሚለው እምነት ላይ ጫና ያሳድራል። በዓለም ደረጃ ስላለው የፕሬስ ነጻነት ሁኔታም ያጤናል። እለቱ በተጨማሪም ጽሁፎች ሳንሱር የሚደረጉባቸው፣ የሚቀጡባቸው፣ ጋዜጠኞችና አዘጋጆች የሚታሰሩባቸው፣ የሚዋከቡባቸው ብሎም የሚገደሉባቸው ሀገሮች እንዳሉ የሚታወስበት ነው። ድንበር አልባ ጋዜጠኞች የተባለው ለመገናኛ ብዙሃንና ለመረጃ ነጻነት የሚታገል ድርጅት ባለፈው ዓመት በሰራቸው ወይም ከስራቸው ጋር በተያያዘ ምክንያት 110 ጋዜጠኞች እንደተገደሉ፣ እንደ አውሮፓውያን አቆጣጠር ከ2005 ዓ.ም አንስቶ ደግሞ በ10 ዓመታት ውስጥ ማለትም 787 ጋዜጠኞች መገደላቸውን ጠቁሟል። አድማጮች፣ በዛሬው የጋቢና ቪኦኤ ዝግጅታችን ቀኑን በተመለከተ ሰፋ ያለ ዝግጅት አለን። ተከታተሉ። የኬንያ የቀይ መስቀል ማህበር በተደረመሰው ህንጻ በህይወት የተገኘችው ህፃን አባቷም እንደተገኘ ተዘግቧል። ህንጻው ከተደረመሰ ከሶስት ቀናት በኋላ ነው አባቷ የተገኙት። አባትየው የስድስት ወራት እድሜ ህፃን ልጃቸው መሆኗን ገልጸዋል። ህፃኗ ወደ ናይሮቢ ሆስፒታል እንደተወሰደች ከሰውነቷ ውሃና ፈሳሽ እጥረት በስተቀር ጉዳት እንዳልደረሰባት ቀይ መስቀልም ገልጿል። የናይጄሪያ ምክትል ፕሬዝዳንት የቀድሞ የሀገሪቱ መንግስት በተጨበረበረ የመሳሪያ ግዥ በኩል 15 ቢሊዮን ዶላር የሚሆነውን የህዝብ ገንዘብ ዘርፏል ይላሉ። ምክትል ፕሬዝዳንት የሚ ኦባሳንጆ ገንዘቡ በቀድሞ ፕሬዝዳንት ጉድላክ ጆናታን አስተዳደር ወቅት የተሰረቀው ከጸጥታ ጥበቃ መሳሪያ ውጪ ጋር በተያያዘ የሙስና ተግባር ምክንያት ነው ሲሉ ዛሬ ተናግረዋል። በመጨረሻም የምስራቅ አፍሪካ የባህር ላይ ወንበዴዎች የክልላዊ የባህር ኃይሎች ወንጀላዎችን በመከላከል ተግባር ስኬታማ መሆናቸውን ወደ ጠለፋ ወንጀል እየተሸጋገሩ ጸረ የባህር ላይ ውንብድና የሆነውን ቡድን ያወጣው ዘገባ ዛሬ ገልጿል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁ ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ዛሬ የዓለም የፕሬስ ነጻነት ቀን ነው። እንደ አውሮፓውያን አቆጣጠር ከ1999 ዓ.ም ጀምሮ የታሰረው የኡዝቤክስታን ጋዜጠኛና የባለስልጣናትን ፖሊሲዎች በመተቸቷ ለእስር የተዳረገችው ሱዳናዊት ዋና አዘጋጅ ሁለቱም የሚገኙበት ስቃይና መከራ በዛሬው የዓለም የፕሬስ ነጻነት ቀን በዩናይትድ ስቴትስ ዕውቅና ተሰጥቷል። በኢትዮጵያ መንግስት ባለስልጣናት ሽብርተኛ ተብሎ የ14 ዓመት እስራት የተፈረደበት ውብሸት ታዬም ዛሬ ከሚታወሱት መካከል አንዱ ነው። ከዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የደረሰንን ዘገባ ዝርዝሩን አዲሱ አበበ ያቀርበዋል።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የዛሬውን የዓለም የፕሬስ ነጻነት ቀን ሲያከብር በሚያቀርቡት ዘገባ ምክንያት ሳንሱር የተደረጉትን ዛሬም ለእስር የሚዳረጉትን ሰብአዊ መብታቸው የተረገጠውን ዛቻና ማስፈራሪያ የሚደርስባቸውን በማሰብና ዕውቅናም በመስጠት ነው። ዛሬ ዕውቅናና ክብር ከሚሰጣቸው መካከል ለጋዜጠኞች መብት መከበር በቆመው ሲፒጄ መሠረት በዓለም ለረጅም ጊዜ በእስራት የቆየው ጋዜጠኛ ሙሐመድ ቤክጃኖቭ አንዱ ነው። በመንግሥት የታገደው ጋዜጣ አዘጋጅ የነበረው ቤክጃኖቭ ሲፒጄ እንደገለጠው በኡዝቤክ ባለሥልጣናት የፈጠራ ክስ ተመስርቶበት ከአስር ዓመታት በላይ ወህኒ ይማቅቃል። በባለሥልጣናት መረጃ መሠረት ቤክጃኖቭ በአሁኑ ወቅት የጤንነት ሁኔታ ክፉኛ በማሽቆልቆሉ አስቸኳይ የሕክምና ክትትል ከሚያስፈልግበት ደረጃ ላይ ደርሷል። ሌሎችም ጋዜጠኞች አሉ ዛቻና ማስፈራሪያ እየደረሰባቸው የሚገኙ። ከዚያ አኳያ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ከጠቀሳቸው መካከል የሱዳን ባለሥልጣናትን ፖሊሲዎች ብልሹነት በማጋለጧ ለእስር የተዳረገችው የጋዜጣ ዋና አዘጋጅ መዲሃ አብዳላ አንዷ ነች። መዲሃ የታሰረችው ባለፈው የአውሮፓውያኑ 2015 ዓ.ም ሲሆን ሕገ መንግሥቱን ባለማክበርና የሐሰት መረጃዎችን በማውጣት የተከሰሰችው ውንጀላዎች ጥፋተኛ ካደረጓት ሞት ነው የሚጠብቃት። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የዲሞክራሲ የሰብአዊ መብት ጥበቃና የሰራተኞች ጉዳይ ረዳት ሚኒስትር ቶም ማሊዮንስኪ እንደገለጡት ግጭቶችና ፖለቲካዊ እመቃ በሚበዛባቸው አገሮች የሚገኙ ጋዜጠኞች በታሪክ ከመቼውም ጊዜ በላይ ዛሬ በከፍተኛ ወከባና ፍርሃት ውስጥ ይገኛሉ። ከቪኦኤ ጋር ባደረጉት ቃለ ምልልስ ባለፈው ዓመት እንደ አውሮፓ አቆጣጠር በ2015 ዓ.ም መሆኑ ነው፣ በመላው ዓለም ስራቸውን በመስራታቸው ብቻ ከሰባ በላይ ጋዜጠኞች ተገድለዋል፣ ወደ 200 የሚሆኑ ለእስራት ተዳርገዋል። በጋዜጦች ላይ የሚካሄደው ይህ አይነቱ የጥቃት ዘመቻ መቆም አለበት ነው ያሉት ማሊዮንስኪ። በእርሳቸው እምነትም በቀውስና በግጭቶች ውስጥ በሚገኙ አገሮች ያሉ ጋዜጠኞች በቀላሉ ነው ለሰብአዊ መብት ረገጣና ለእስራት የሚዳረጉት። ከዚያ አኳያ ለፕሬስ አደገኛ ናቸው ያሏቸውን የመንን፣ ሶሪያን፣ ብሩንዲን፣ ቱርክንና ሊቢያን ይጠቅሳሉ። በእስር የሚማቀቀው ኢትዮጵያዊ ውብሸት ታዬ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የዛሬውን የዓለም የፕሬስ ነጻነት ቀንን ሲያስብ ካከበራቸውና ዝርዝራቸውን ካስቀመጠው ጋዜጠኞች መካከል አንዱ ነው። በአማርኛ የሚታተመው የአውራምባ ታይምስ ረዳት ዋና አዘጋጅ ውብሸት ታዬ ከሽብርተኛነት ጋር በተያያዘ ክስ ነው የተወነጀለውና ለእስር የተዳረገው። አንድ መንግስታዊ ያልሆነ ድርጅት እንደገለጠው ውብሸት የታሰረው ገዥውን ፓርቲ በሰላ ሂስ የጠረበበት ጽሑፉ በታተመ ማግስት ነው። ቀደም ሲል ከተጠቀሱ በተጨማሪ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በዛሬው የዓለም የፕሬስ ነጻነት ቀን ይፋ ያደረጋቸው ሌሎች ጋዜጠኞች ደግሞ የኩባው ሆሴ አንቶኒዮ ቶሬስ ግራንማ የተሰኘው የማኅበረሰብ ጋዜጣ አዘጋጅ፣ የመንግስቱን አስተዳደር ብልሽነት አጋልጦ በመጻፉ እንደ አውሮፓ ቁጣጥር በ2011 ዓ.ም ተመረተ የ14 ዓመት እስራት ተፈርዶበት ወህኒ ይገኛል። የኢራኑ መሐመድ ሰይድ ካቡንዳቫንድ የሰብአዊ መብት ተሟጋች የሳምንታዩ ፓያም ኤ ማርዶም ዋና አዘጋጅ በአደገኛው ፕሮፓጋንዳው ለብሔራዊ አንድነት አስጊ ተብሎ ከ2007 ዓመተ ምህረት ጀምሮ እንደ አውሮፓ ቆጣጠር ወህኒ ውስጥ ይገኛል። የሩሲያው ጋዜጠኛና ብሎገር ሰርጌ ሬዝኒክ በማዘጋጃ ቤት የክልልና የቀበሌ ባለስልጣናትን ሙስና አጋልጦ የጻፈ እንደ አውሮፓ ቆጣጠር ከ2013 ጀምሮ በእስር የሚገኝ ፍሪደም ሃውስ በየዓመቱ ይፋ የሚያደርገው የዚህ አይነቱ ፍሪደም ኦፍ ዘ ፕሬስ የፕሬስ ነጻነት ዘገባ በዓለም ላይ ስላለው የሚዲያ ነጻነት የሚቀርብ ሪፖርት ነው። ፍሪደም ሃውስ ለጋዜጠኞች መብት መከበር ለዓለማችን ነጻነትና ዲሞክራሲ መስፋፋት የቆመ ድርጅት ነው።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1 ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ 1 ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁ እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ስጡን። ከፕሮግራማችን እንግዲህ ፕሮግራማችን ዛሬ በዓለም አቀፍ የፕሬስ ነጻነት ላይ ያተኩራል። ከዚህ በመቀጠል ሄኖክና ሳሌም ያዘጋጁት አንድ ፕሮግራም አለ። የዓለም የመገናኛ ብዙሃን ነጻነት ቀን በዛሬው ዕለት ሲከበር ኢትዮጵያና ኤርትራ ምንም እንኳ የጋዜጠኞች ይዞታቸው ቢለያይም አፋኝ መንግስታት መሆናቸው ነው የተስተጋባው። የዓለም የመገናኛ ብዙሃን ነጻነት ቀን ከመከበሩ አስቀድሞ የጋዜጠኞች ይዞታና የመገናኛ ብዙሃን ነጻነት ሁኔታ የሚያሳስባቸው የመብት ተሟጋች ድርጅቶች የተለያዩ ዘገባዎችን አውጥተዋል። በኢትዮጵያ እና ኤርትራ ያለው ሁኔታ ቀደም እንዳልኳችሁ ሄኖክ ሰማስገርና ሳሌም ሰለሞን በሚከተለው ዘገባ ይዳስሳሉ።
For my uncle.
For my cousin.
For my brother.
My son.
Our father.
ኤርትራዊ ጋዜጠኛ ስዩም ጻሃየ በአፍሪካ ለረጅም ጊዜ ከታሰሩ ጋዜጠኞች አንዱ ነው። ለ14 ዓመታት ቤተሰብ ሳይጠይቀው በእስር ቆይቷል። በሕይወት መኖሩን የሚያውቅ ማንም ሰው የለም። ኢትዮጵያዊ ጋዜጠኛ እስክንድር ነጋ ደግሞ ከምርጫ 97 ጀምሮ ለዓመታት ሲታሰርና ሲፈታ መልሶ ሲታሰር ቆይቷል። በአሁኑ ወቅት በፍርድ ቤት ጥፋተኛ በተባለበት የሽብር ወንጀል የተፈረደበትን የ18 ዓመታት እስራት አራተኛ ዓመት ይዟል። እነዚህ ሁለት ጋዜጠኞች በሀገራቸውም ሆነ በዓለም ዙሪያ ብቸኞች አይደሉም። በዓለም ዙሪያ ከሰባት ሰዎች መካከል ስድስቱ የመገናኛ ብዙሃን ነጻነት ባልተጠበቀባቸውና የጋዜጠኞች ደህንነት ዋስትና በሌለባቸው ሀገሮች ይኖራሉ። በዓለም ዙሪያ ላለፉት 12 ዓመታት የመገናኛ ብዙሃን ነጻነት ያለማቋረጥ ማሽቆልቆሉን ባለፈው ሳምንት በዋሽንግተን ዲሲ በፍሪደም ሃውስ ይፋ የሆነ ጥናት ጠቁሟል። በፓሪስ መሰረቱን ያደረገው ድንበር የለሽ የጋዜጠኞች ቡድን RSF የአፍሪካ አጥኚ ክሊያ ካን ስራይበር ሁኔታውን ሲያስረዱ
The main causes of this decline is an increased level of violence against journalists,
ዋናው የችግሩ መንስኤ በጋዜጠኞች ላይ የሚደረገው ያላግባብ የሰውነት ቅጣት በዓለማችን በብዛት ይታያል። በተለይም በላቲን አሜሪካና በመካከለኛው ምስራቅ ሀገሮች ተስፋፍቶ ይታያል። ይህ ከህግ ውጪ የሆነ በጋዜጠኞች ላይ የሚደርሰው ቅጣት ከጊዜ ወደ ጊዜ እየረቀቀና በጋዜጠኛ ህይወትም ሆነ ስራ ላይ ተጽዕኖ እያሳደረ ይገኛል። አሁን እኛ በመስራት ላይ ያለነው በግል የሚዲያ ስራ ላይ ያለውን ጫና በተለይም በኢኮኖሚና በፖለቲካ ላይ ያለውን ቁጥጥር ነው።
ከጊዜ ወደ ጊዜ መገናኛ ብዙሃን ነጻነትን ማሽቆልቆል ከሚታይባቸው ሀገሮች መካከል ኤርትራና ኢትዮጵያ ግንባር ቀደም ተጠቃሽ ሆነዋል። በዚህ ሳምንት ይፋ የሆኑ ዘገባዎችም የሚያስረዱት ይህንኑ ነው። የፍሪደም ሃውሷ ጀነፈር ደናም ለዝግጅት ክፍላችን በሰጡት ቃል ኢትዮጵያና ኤርትራ በዓለም የመገናኛ ብዙሃን ነጻነት ሰንጠረዦች ስማቸው በበጎ የማይነሳበት ምክንያት አስረድተዋል።
Where once there was a vibrant private press
ከዚህ ቀደም ጋዜጠኞች በነጻነት እንዲሰሩ የሚያስችል ድባብ ተፈጥሮ ነበር። በአሁኑ ወቅት ቁልፍ የተባሉ ጋዜጠኞችና አዘጋጆች ታስረዋል። አንዳንዶቹ እንዲያውም ለብዙ አመታት ታስረው ይገኛሉ። የነጻ የመገናኛ ብዙሃንን መብት የሚጠብቅና የሚያከብር ህግ በወረቀት ቢኖርም በተግባር ላይ ሲውል አይታይም።
ኤርትራ በአፍሪካ እንደዚሁም በዓለም ዙሪያ የከፋ የመገናኛ ብዙሃን ነጻነት ይዞታ የሚታይባት ሀገር እንደሆነች ድንበር የለሽ የጋዜጠኞች ቡድን አርኤስኤፍ እንደዚሁም ሌሎች ጥናቶች ይጠቁማሉ። ለመሆኑ ኤርትራ እንደ ሰሜን ኮሪያ ካሉ እጅግ አፋኝና ከውጭ ሀገራት ጋር ግንኙነቶች የተቋረጡ አስተዳደር ካለባቸው ሀገሮች እንዴት የከፋች ተብላ ተሰየመች ተብለው ተጠይቀው ሲመልሱ ኤርትራ ከሰሜን ኮሪያን በከፋ መልኩ ደረጃ መረጃ እንዳይወጣ ተቆልፎ የያዘባት ሀገር በመሆኗ ነው ሲሉ አስረድተዋል። የኤርትራ መንግስት የመገናኛ ብዙሃን በውጭ እርዳታ እንዲቋቋሙ እንደማይፈልግ በመግለጽ በተደጋጋሚ የሚሰጠው ምላሽ የአርኤስኤፍ አጥኚ ክሌያ ካንስራይበር መመጻደቅ ብለውታል።
The Eritrean government is not exactly in a position to impose this type of restriction when you know that it's being, you know, fed millions of euros by
የኤርትራ መንግስት እንደዚህ አይነት ገደብ ሲጠቀሙ አምርባቸውም ምክንያቱም ከአውሮፓ ህብረት ሚሊዮኖች በየአመቱ ገንዘብ እየተቀበሉ መንግስቱ በስልጣን ላይ ያቆያሉ። በሀገራዊ ወታደራዊ አገልግሎት ምክንያት በወጣቱ ላይም መዋለንዋይ ስለማያፈሱ ምንም ለውጥ ሊያመጡ አልቻሉም። ይህን እንደ ምክንያት ነው የሚጠቀሙበት። ጋዜጠኞች በነጻነት ለመስራት እንዳይችሉ ለማድረግ ሆን ተብሎ የሚደረግም ነው። የኤርትራን ኢኮኖሚ ግምት ውስጥ ስናስገባ ማንም ሰው ራሱን ችሎ ሰርቶ ነጻ የመገናኛ ብዙሃንን መፍጠር የሚችልበት ሁኔታ የለም።
በኒውዮርክ መሰረቱን አድርጎ ለጋዜጠኞች መብት የሚታገለው ቡድን ሲፒጄ ባለፈው ሳምንት ባወጣው የመገናኛ ብዙሃን ስራዎች ላይ ቅድመ ምርመራ ከሚያከናውኑ ሀገሮች መዝገብ ላይ የመጀመሪያዋ ኤርትራ ስትሆን ሰሜን ኮሪያና ሳውዲ አረቢያ ሁለተኛና ሶስተኛ፣ ኢትዮጵያ ደግሞ አራተኛ ደረጃ ላይ ተቀምጠዋል። ኮርትኒ ራዴክ የሲፒጄ የመብት ሞጋች ቡድን ኃላፊ ናቸው። የአፍሪካ ቀንድ ሀገሮች በቅድመ ምርመራ ሰንጠረዥ ላይ ግንባር ቀደም የሆኑባቸውን ምክንያቶች ሲያስረዱ
So Eritrea and Ethiopia top the list because they have the most journalists in prison out of all
ከአፍሪካ አገሮች ሁሉ በግንባር ቀደምተኝነት ኤርትራና ኢትዮጵያ ስማቸው ሊጠቀስ የበቃበት ምክንያት ብዙ ጋዜጠኞችን በማሰራቸው ነው። የኢንተርኔት ገደብ በማስፈራቸውና ነጻ የመገናኛ ብዙሃን ባለመኖራቸውም ጭምር ነው። እንዲያውም የመገናኛ ብዙሃን የሉም ቢባል ይሻላል። ኤርትራ በጣም ዝቅተኛ የተንቀሳቃሽ ስልክ አገልግሎት ስርጭት አላት ብለናል። በእነዚህ ምክንያቶች ነው ቀዳሚዎቹ አገሮች የሆኑት።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በሳምንቱ መጨረሻ ባወጣው መግለጫ የኢትዮጵያ መንግስት የጸረ ሽብር ህጉን በመጠቀም ጋዜጠኞችና የፖለቲካ ተቃዋሚዎችን በስፋት ማሰሩ እንዳሳሰበው አስታውቋል። የኢትዮጵያ የጸረ ሽብር ህግ ይላሉ የድንበር የለሽ ጋዜጠኞች ቡድን አጥኚ ክሌያ ካንስራይበር፣ በጥቅል የመብትና የፖለቲካ አፈና መሳሪያ እንዲሆን ደካማ የፍትህ ተቋማትና ጠንካራ የፖለቲካ ፈቃድና ጣልቃ ገብነት ይፈቅዳል ይላሉ።
The second you disagree or the second you report on events that might offend the government you are passable of being accused of
መቃወምሽ በታወቀበት ፍጥነት ወይም ስለ አንድ መንግስት ስለሚቃወም ነገር በዘገብሽበት ፍጥነት በአሸባሪነት ወንጀል ተጠያቂ ያደርጉሻል። በመቀጠልም ከባድ የወንጀል ክሱ ይቀጥላል። በወንጀለኝነት በመከሰስ ብቻ አያበቃም። በተከሳሽ አካባቢ የነበሩትን ሰላማዊ ሰዎችንም ሁሉ ይነካል።
Well, first of all, anybody is entitled to justice, even terrorists. So they just that they trump up the charges and they use the charge of terrorists to allow them very much.
በመጀመሪያ ማንኛውም ለፍርድ የሚቀርብ አሸባሪ እንኳን ቢሆን ፍርዱን ለማክበድና ከባድ ቅጣትን ለመጣል እንዲያመቻቸው ከአሸባሪነት ጋር ያያይዙታል። እንዲሁም ፍርድ ቤት ተከሳሽ ከመቅረቡ በፊት ያለውን በእስር የመቆያ ጊዜ በማራዘም ስለ ጉዳዩ እንዲናዘዝ ያስገድዱታል።
መደበኛ የሆኑ የመገናኛ ብዙሃን ስርጭቶችን ማለትም የሬዲዮና ቴሌቪዥን ሞገዶችን በማፈን የሚወቀሱት እንደ ኢትዮጵያ ያሉ መንግስታት በድረገጽም ጭምር የስለላ መረጃዎችን በመልቀቅና ገጾችን በመዝጋት በተደጋጋሚ ይወቀሳሉ።
All right, everybody out there, this is Gambino VOA.
Gambino VOA.
Everybody, cuenta!
Cuenta, mama!
ዛሬ የፕሬስ ነጻነት ቀን ነው። ይህን ቀን ምክንያት በማድረግ በኢትዮጵያ ያለው የፕሬስ ነጻነት ምን ይመስላል ስትል ጽዮን ግርማ የሰብአዊ መብት ተሟጋቾች የጥናት ባለሙያ ፊሊክስ ሆርንንና የደህንነት ጥናት ተቋም የጥናትና ምርምር ባለሙያ ሃሌሉያ ሉሌን ጠይቃለች። ሁለቱም ባለሙያዎች በኢትዮጵያ የፕሬስ ነጻነት እጦት ተባብሷል ይላሉ። ሙሉ ዘገባውን ከዝግጅቱ
የሂዩማን ራይትስ ዎች የጥናት ባለሙያ ፍሌክስ ሆርን በኢትዮጵያ የታፈነ ድምጽ አለ ሲል በቅርቡ አንድ ጥናት አቀርቦ ነበር። ለጽሑፉ በግብአትነት ከተጠቀመባቸው ማስረጃዎች መካከለም 100 ሰዎችን ማነጋገሩን ገልጿል። በ1997 ዓመተ ምህረት ምርጫውን ተከትሎ ከተነሳው ተቃውሞ ቀጥሎ በኦሮሚያ በተለያዩ ከተሞች ለአምስት ወራት ያህል የተደረገው ተቃውሞ ትልቁ ቢሆንም መረጃው ወደ ውጭ እንዳይወጣና ከውጭ ወደ ውስጥ መረጃ እንዳይሰራጭ መንግስት ከፍተኛ አፈና አድርጓል ይላል።
The government is using various techniques to limit the flow of information. Various restrictions on independent media.
የኢትዮጵያ መንግስት የብዙሃን መገናኛና ሲቪል ማህበራቱን ለማፈን ከፍተኛ ወጪ አውጥቶ የተለያዩ ስልቶችን ይጠቀማል። ይህን የሚያደርገው ደግሞ ከሀገር ውስጥ መረጃ እንዳይወጣ ከሀገር ውጭም መረጃ እንዳይገባ ለማድረግ ነው። ለምሳሌ በኦሮሚያ ክልል የሚደረገውን ተቃውሞ ብናይ መረጃ ከአካባቢው እንዳይወጣና ከውጭ መገናኛ ዘዴዎችም ወደ አካባቢው እንዳይደርስ ዲሾችን በመነቃቀልና የረብሻ ሞገዶችን በመልቀቅ አፈና ያደርጋል። በማህበራዊ ሚዲያ ላይ ፎቶ የሚለጥፉ ሰዎችን ሳይቀር ክትትል ያደርግባቸዋል።
የኢትዮጵያ መንግስት መረጃ ከሀገር እንዳይወጣና እንዳይገባ ከፍተኛ አፈና ቢያደርግም አሁን ባለው ሁኔታ በተለያየ መንገድ መረጃ አፈትልኮ ይወጣ እንደሆነ ፍሌክስ ጨምሮ ይናገራል። ሂዩማን ራይትስ ዎች በተለያየ ዘዴ አግኝቶ ያነጋገራቸው የኦሮሚያ ተቃውሞ የአይን እማኞች የደረሰባቸውን በደል በማስረጃ እያስደገፉ እንደነገሯቸውም ይገልጻል። ጥናቱን ትኩረት አድርጎ የሰራው በኦሮሚያ አካባቢ ያለው አፈና ላይ በመሆኑ ያንን አካባቢ ጠቀሰ እንጂ አፈናው በሁሉም ቦታ ነው ይላል።
But it's no different in doing Gambela and Afar and Benishing Belgrimus. And there's very little information that comes out of those places as well.
አፈናው በጋምቤላም በአፋርም በሁሉም ቦታዎች አለ።
በኢትዮጵያ የሚከናወነውን ሁኔታ በቦታው ተገኝቶ ለመዘገብ ከውጭ ፈቃድ የሚጠይቁ የውጭ አገር ጋዜጠኞች እንደሚቸገሩ ፊሊክስ ይናገራል።
If they want to go and cover something like a positive aspect of development, then visas are required very quickly.
በሀገር ውስጥ የሚደረገውን ልማት ለመዘገብ ለሚሄዱት የቪዛ አሰጣጡ የተፋጠነ ይሆናል። እዛም ከገቡ በኋላ ብዙ ችግር ሳይገጥማቸው እንደልባቸው መንቀሳቀስ ይችላሉ። እንደ ኦሮሞ ተቃውሞ ያሉ የሰብአዊ መብቶች ጥሰቶችን የመሳሰሉ ሁነቶችን ለመዘገብ ግን ቪዛ ማግኘት አዳጋች ነው። ከተገኘ በኋላ ገብቶ እንደልብ ተንቀሳቅሶ መስራት በጣም አስቸጋሪ ነው።
በተገኘው ቀዳዳ ተጠቅመው መረጃን ለጋዜጠኞች ሲሰጡ የተገኙ ሰዎች ወደ ፍርድ ቤት ተወስደው ያለ ፍትህ እንደሚግሉ አሉ የገለጸው ፍሌክስ። እንዲህ ያሉ ሁኔታዎች ጋዜጠኞች ወደዚህ ቦታ ተገኝተው ለመዘገብ ሁኔታውን አዳጋች ያደርገዋል ይላል። በደህንነት ጥናት ተቋም ማለትም ኢንስቲትዩት ፎር ሴኩሪቲ ስታዲስ የጥናትና ምርምር ባለሙያ ሆነው ሃሌሉያ ሉሌ በኢትዮጵያ ያለውን የፕሬስ ነጻነት በሁለት ከፍለን ማየት እንችላለን ይላል።
በመጀመሪያ ደረጃ በህገ መንግስቱ የተረጋገጡ ሀሳብን በነጻነት የመግለጽ እና ሀሳብን በነጻነት የማስተላለፍ መረጃን የማግኘት መረጃን የማስተላለፍ መብት አኳያ አሁን ያለንበት ሁኔታ ጥሩ አይደለም። ይህም በአብዛኛው ሰዎች እና በዓለም አቀፍ የፕሬስ መብት ጠበቃ ድርጅቶች ሲገለጽ እንደምንሰማው እንዲሁም በእውነታውም እንዳለው በጣም ብዙ ጋዜጠኞች እንዲሁም ደግሞ በግል የሚንቀሳቀሱ ብሎገሮች፣ ጦማሪያን ባለፉት ጥቂት ዓመታት ለስትር አድርገዋል። አብዛኛዎቹ ለዚያውም ለክስ የሚያቀርባቸው ምንም አይነት መረጃ እንኳን ሳይኖር በያዙት ሀሳብ በያዙት አቋም ህገ መንግስቱን ተከትለው በሚሰሩበት መንገድ ነው ለዚህ እስር ሰለባ የሆኑት እና ከዛ አኳያ ስናየው ሀሳብን በነጻነት የመግለጽ መብት ኢትዮጵያ ውስጥ አደጋ ውስጥ ነው ብሎ መናገር ይቻላል። ሁለት ደግሞ በተደራጀ መልኩ ፕሬሱ እንቅስቃሴ በተለይ ደግሞ ከመንግስት ባለቤትነት ውጭ ያሉ ሚዲያ ተቋማትን ስናይ በጣም የተራከሙበት ጊዜ ነው የምናየው። ሌላው ጊዜ እንኳን የዛሬ 10 ዓመት ከነበረው ሁኔታ እንኳን ስናይ ኢትዮጵያ ውስጥ ያሉ የግል ፕሬስ በቁጥርም በጋዜጠኞች ብዛት በሚያትሙት እትመት ብዛት እንዲሁም ደግሞ በሚዳስሱት ርዕሰ ጉዳይ ስፋት አኳያ ካየ ነው ምናልባት ኢህአዴግ ከገባ አሁን ያለንበት ወቅት የግል ፕሬሱ በጣም ተዳክሞ ያለበት ጊዜ ላይ እንገኛለን ተብሎ መናገር ይቻላል።
ሃሌሉያ ይህንን ክፍተት ማህበራዊ ሚዲያ በከፊል እየሞላው እንደሆነ ይገልጻል። አሁን አብዛኛው ሰው በቀላሉ መረጃ ማሰራጨት ይችላል ይላል። የሁማን ራይትስ ዎች ፌሊክስ ሆርንም ይህን ሐሳብ ያጠናክራል። ማህበራዊ ሚዲያ በአፈናው ምክንያት የተፈጠረውን የመረጃ ክፍተት ለመሙላት ይሞክራል ይላል።
ኢትዮጵያ ውስጥ ፊት ለፊት ከሰዎች ጋር በመወያየት ሐሳባቸውን መግለጽ የሚፈሩ ሰዎች ማህበራዊ ሚዲያ ላይ በድፍረት ሐሳባቸውን ይገልጻሉ። ይህ ጥሩ ነገር ነው። ነገር ግን በመንግስት በኩል አሁን እንደ ፌስቡክ እና ዋትስአፕ የመሳሰሉ አፖችን በመዝጋትና ግለሰቦችን ተከታትሎ በማሰር አፈናውን ጀምሯል።
አሁን በኢትዮጵያ ያለው አፈና በጣም ከፍተኛ እንደሆነ ሰዎች በሰላማዊ መንገድ ሐሳባቸውን የሚገልጹበት ምንም አይነት አማራጭ አለመኖሩ በጣም አስቸጋሪ ነው የሚለው ፍሌክስ ሆርን መንግስት ችግሩን ለመፍታት ፈቃደኝነት አለማሳየቱ ደግሞ ሁኔታውን የበለጠ አሳሳቢ ያደርገዋል ብሏል።
የጋቢና ጉዞአችን ይቀጥላል። አሁን መስመር ላይ ሁለት እንግዶችን ይዘናል። የኢትዮጵያ ብሔራዊ ጋዜጠኞች ማህበር ፕሬዝዳንት አንተነህ አብርሃም መስመር ላይ ይገኛል ከአዲስ አበባ። ሌላ እንግዳም አለችን፣ ስመኝሽ የቆየ። ባለፈው ዓመት የዓለም የመገናኛ ብዙሃን ነጻነት ቀንን አስመልክቶ ከፕሬዝዳንት ባራክ ኦባማ ጋር በጉዳዩ ላይ ተወያይታለች። በቅድሚያ ወደ አዲስ አበባ ነው የምንሄደው። እንደምን አለ አንተነህ? እናሳፍር እስኪ ጋቢና። እንግዲህ ዛሬ የዓለም የመገናኛ ብዙሃን ነጻነት እየተከበረ ነው። በኢትዮጵያ የመገናኛ ብዙሃን ነጻነት ላይ ያሉ ፈተናዎች ምንድን ናቸው ትላለህ?
ያው እንግዲህ በኢትዮጵያ ያለው የመገናኛ ብዙሃን ስንቃሴ ያሳዳቢ ነው፣ ገና ያላደገ ነው። እንደሚታቀው ሁለት አስር ዓመታት ሚዲያ ነው ሴሽን በጣም እና በድንብ ሲሰራበት በነበረበት አሁን በተሻለ ደረጃ ላይ መመራት የጀመረበት እና የተሻለ ለጋዜጠኞች ስራ በተሻለ ደረጃ መታየት የጀመረበት።
ይቅርታ እዚህ ጋር ላቁመህ። አንተነህ እየሰማንህ አይደለም ወይ? ስልኩን መልሰን እንደውልልሃለን በሌላ ስልክ። ስመኝሽ የቆየ፣ ባለፈው ዓመት ከፕሬዚዳንት ባራክ ኦባማ ጋር ያሳስቡኛል ያልሻቸውን የመገናኛ ብዙሀን ነጻነት ጉዳዮች ተወያይታቸዋል። ምን ተቀየረ? ምን የተሻሉ ነገሮች መጡ? ምን ሁኔታዎች ከፉ?
እሺ፣ አመሰግናለሁ ሄኖክ። እንግዲህ የዛሬ ዓመት ከአሜሪካው ፕሬዚዳንት ባራክ ኦባማ ወደ ዋይት ሀውስ ውስጥ ጋዜጠኞችም ሲጋብዙ አንዱ አሁን የተጋበዝኩት ኢትዮጵያ በፕሬስ ነጻነት ዙሪያ እጅግ አሳሳቢ ከሆኑት ሀገሮች አንዷ በመሆኗ ነው። እንግዲህ ከዛን ጊዜ በኋላ በዚህ በአንድ ዓመት ውስጥ ምን የተሻሻለ ነገር አለ? በጭራሽ ምንም የተሻሻለ ነገር የለም። እንዲያውም የሚዲያዎች ሕልውና እስከሚናወጥ ድረስ እየከሰሙ የሄዱበት ሁኔታ ነው ያለው። በእርግጥ በጊዜው ከፕሬዚዳንቱ ጋር በተወያየንበት ሰዓት እንደ ዋና ጉዳይ አንስቻቸው ከነበሩት መሀል ለምሳሌ የዞን ዘጠኞች አባላት እና የሶስት ጋዜጠኞች እንዲሁም ሪዮት አለሙ ከሳምንታት በኋላ ተለቀዋል። ያ የሆነው ግን በዓለም አቀፍ ደረጃ የነበረው ግፊት እና በክሳቸውም ላይ ምንም አይነት የረባ የፈጠራ እንኳን መረጃ እንዲያቀርቡ ባለመቻላቸው ነው።
ስመኝሽ፣ ይህንን አስመልክቶም
ግን እንደ ጸረ ሽብር ህግ ያሉት አፋኝ ህጎች ግን አሁንም ከመቼውም ጊዜ በላይ ሚዲያውንና በሙያው ዙሪያ ያሉትን እንቅስቃሴዎች እያነጣጠረ ይመታል።
አንተነህ አሁን መስመር ላይ ካለህ ከአንተ እንስማ እስኪ። አሁን በስመኝሽ የተጠቀሱ ፈተናዎች አሉ። ምንም የተሻሻለ ነገር የለም። በጣም ጥቂት ለውጥም ያለው የዞን ዘጠኝ ጸሐፊዎች መፈታታቸው ነው ትላለች። አንተ ምን ትላለህ?
አዎ፣ በእርግጥ እኔ ቻሌንጅ የለም ኢትዮጵያ ውስጥ ብዬ ለመናገር አልችልም። ቻሌንጆች አሉ። እነዚህ ቻሌንጆች የመጡበት ምክንያት ግን ካለማደጋችን ጋራ ተያይዞ የመጡ ናቸው። ሙያው ካለማደጉ፣ የህብረተሰቡ የማንበብ ልማድ ካለማደጉ ጋራ፣ የሚዲያ ኢንዱስትሪው እንዳጠቃላይ እንደ ኢንዱስትሪ ሊያድግ ካለመቻሉ ጋራ ተያይዞ የመጡ ችግሮች ናቸው ብዬ ወስዳለሁ። የመንግስት አስተሳሰብ፣ የመንግስት አካላት ውስጥ ያለው አስተሳሰብም ቢሆን በሂደት እየተሻሻለ ነው የመጣው። እንግዲህ እንደምታውቀው ሪጅስ ባለፉት ጊዜያቶች በርካታ የጋዜጠኞች እስሮች ነበሩ።
እዚህ ላይ አንተነህ ላቆምህ ጊዜያችን አልቋል። ውይይቱን በፌስቡክ አት ቪኦኤ አማሪክ ላይ እንቀጥል። ስናስተናግድ ያመሸነው ሄኖክ ሰማእግዜርና መስታወት አራጋው ነን። መልካም ምሽት።